ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 14 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘ ይላል። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
አርብ ህዳር 14 ቀን 1452 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ተወዳጅ ለሆነው የፍኖተ ዴሞክራሲ የሃፓሊስታን አዘጋጆችና አድማጮች እንደምን ሰነበታችሁ? ከዚህ በፊት በየትኛውም ወራሪ ኃይል ያልተሸነፈችው ኢትዮጵያ በዛሬው ዘመን ታድሶ ቅኝ ገዢ ኃይሎች ዳግመኛ ዘምተውባታል። እጅግ በረቀቀ ስልት ራሳቸው አንዳች ጥይት ሳይተኩሱ በወሬ ዘመቻ ብቻ ህዝቧን እርስ በርሱ በማባባትና በመከፋፈል አዳክመው የሀገሪቱንም መንፈሳውያን መንግስታውያንና ነዋያውያን ተቋሞች ህዋሶችና ኃይሎች በእጅ አዙር ተቆጣጥረው እነሆ ዛሬ በቀጭን ትዕዛዝ ጭራሽ ድንበር እስከማካለል ደርሰዋል። ፖለቲካውን ብቻ ሳይሆን መንፈሳዊ ተቋሞችን ተቆጣጥረው ከዲያቆናት እስከ ቀሳውስት ከፓትርያርክ እስከ ጳጳስ ጥቆራ አልብሰው ተክለውብናል። ሃይማኖትን በጎጥ ከሚያካልሉ አንጃዎች ክልል ለይተው የሚጮሁ ጳጳሳት ደርግና ወያኔ በያፓ ላይ ያሰራጩትን ሐሰተኛ ክስ ተቀብለው በሬ ወለደን ሲያስተጋቡ ይታረሙ ዘንድ ቢጠየቁም እነ አቡነ ኤርሚያስ ጭራሽ በሶባቸው በየጽንፉ እየገቡ ማብካቱን ቀጥለውበታል። እነ አቡነ ጴጥሮስን ያፈራች ቤተክርስቲያን ዛሬ ጥቁር ለባሽ ካድሬዎች ገብተው ይታረመሱባታል። ከቀድሞ ታጣቂ ጳጳስ እስከ አሁኑ አባ ማቲያስ ምን የተለያየ? ለነገሩ በዘመነ ወያኔና ዘመነ ብልጽግና በኢትዮጵያ ተቋማት በትክክለኛ ሙያውና ኢትዮጵያዊ ማንነቱ ለስልጣን ይበቃ ማን አለና ነው ብሎ ወደ ሌላ ማለፉ የተሻለ ይመስለኛል። አገራችን አንድ ብርቅዬ ትውልድ ከመተረው ወታደራዊ ጁንታ በተከታታይ የተከሰቱ ጸረ ኢትዮጵያ ጸረ አማራ ታሪካዊ መርገምት የወያኔ ኦህዴድ ዘረኞች ስትታመስ እነሆ ግማሽ ምዕት ዓመት አስቆጠረች። የታደለ ከዚህ ባነሰ ጊዜ ከቢሊዮን በላይ የህዝብ ብዛት ያለውን ያጣ የነጣ አገር አሳድጎ ከሃያላኑ ተርታ ማሰለፍ ብቻ ሳይሆን ለሃያላኑም ልቆባቸው የሚይዙ የሚጨብጡት እያሳጣቸው ይገኛል። ያልታደልነው ደግሞ ጭራሽ የኋሊት ሄደን በብሔር ጽንፈኞች እጅ ወድቀን ከገዢው ጎሳ ባለመወለዳችን የምንሳደድበት በጦር አበጋዞች ፋሽስታዊ በትር ሰለባ የሆንበት አንዳች የሚጋራው ታሪክ የሌለው ወደ ዘመነ መሳፍን ዘመነ አራዊት ቢባል የተሻለው መልሰውናል። በእንደዚህ አይነቱ ጭንቅላት የሚመራ አገርና እጅግ ዘመናዊ የሆነ የሰው ማጥፊያ መሳሪያ እጁ ሲገባ የጥፋቱ ልክ ከሚገመተው በላይ እንደሚሆን መገመቱ አዳጋች አይሆንም። በሚሊዮኖች የሚቆጠሩ የአገሪቱ ዜጎች ለከፋ ረሃብ በተጋለጡበትና በተለይ ሕፃናትና አረጋውያን እየሞቱ ባሉበት ለእርዳታ የተላከውን የሕፃናት ወተት ሳይቀር ሽጦ ለመሳሪያ መግዣ ማዋሉ፣ የአማራን ዘር ለማጥፋት የኦሮሙማው ኮሎኔል ከብልጽግና የሙስና መረብ የተረፈውን የአገሪቱን አንጡራ ሀብት የ4 ቢሊዮን ዶላር ድሮን አልበቃ ብሎ የጅምላ ፍጅት መሳሪያ ሱስ ሆኖበት በየሀገሩ የዞረ የመሳሪያ መግዣ ልመና ላይ ተጠምዷል። ይህን ታማሚ የመላው ባንዳ ቄሳር ሙታኑ መለስ ዜናዊ ፈቶ የለቀቀብን አርዌ ከኋላ አይዞህ የሚሉት የኢትዮጵያ ጠላቶች አሉና በጊዜ ተረባርበን ካላስወገድነው ገና የብዙ ብዙ ንጹሃንን ሕይወት ጭዳ የሚያደርግ አገሪቱንም ትውልድ የማይወጣው ቀውስ እንደሚከታት እየታወቀ ነው። ቀይ ባህርን ለመቆጣጠር ለሚሻኮቱ ሃያላን በማሽቃበጥ ሻዕቢያን በመተንኮስ ቀውሱ ከአገር አልፎ ወደ ቀጠና እንዲሰፋም እየገፋ ነው። ኮሎኔሉ ለኢትዮጵያ ብቻ ሳይሆን በአጠቃላይ ቀጠናው የሰላም ጠንቅ እየሆነ መጥቷል። በሳምንት ውስጥ እደመስሳለሁ በሚል ፎክሮ ሕዝባዊ ኃይል ፋኖ ላይ በከፈተው ጦርነት የተከናነበው ሽንፈት ከተራ እብሪት የማያልፍ መሆኑ ባጋለጠበት ለውጊያ የሚያበቃ ስልጠና ቀርቶ የእድሜ ክልሉ እንኳ የማይፈቅድለትን ታዳጊ አስገድዶ ሰሜን ጫፍ ሌላ ጦርነት በመጫፍ ፋኖን የሚያዘናጋ ሕዝብም ሆ ብሎ ሄዶ ሲዋጋለት ከታየው እንደ ተለመደው የመቃዠት በብቱ በእጁ ነው። የጡት አባቱ ወያኔ ሺዎች ያለቁለት ዛላምበሳን ለማን አሳልፎ እንደሰጠ ከፋኖም ሆነ ከኢትዮጵያ ሕዝብ የተሰወረ አይደለም። ሆኖም ኮሎኔሉ ሐሰት ወልዶ ሐሳት ያሳደገው በመሆኑ እውነትን መናገር ቀርቶ ድንበሯንም አይረግጥም። የኦሮሞማው ፋሽስት በአማራው ላይ ርሃብን የጦር መሳሪያ አድርጎ በዘር ማጥፋት ዘመቻው እየተጠቀመበት ይገኛል። ብዙ ወገኖቻችን ጦርነትና ድርቅ ተደራርበውባቸው በረሃብ እያለቁ ነው። ይህን ረሃብን ድሮንና ሞርታርን እየተጠቀመ የንጹሃንን ሕይወት እያረገፈ ያለውን አረመን ያገዛዝ ለማስወገድ ትግሉ ከአንድ አቅጣጫ ብቻ ሳይሆን ከአራቱም አቅጣጫ መምጣት አለበትና ሁሉም በያለበት ለመብትና ነጻነቱ ፋኖ ሆኖ ይቆም። ከባህር ማዶ በፋኖ ስም እየነገዱ ያሉ ኪሳ ጣቢዎችንና ሐሰተኛ ወኪል የፖለቲካ ጭርፊቶችን እናጋልጥ። በአዲስ አበባ እየታየ ያለውን የወጣቶች እንቅስቃሴ ይጠናከር፣ ሕዝብም የትግላቸው አጋር ሆኖ ይሰለፍ በሚል ወገናዊ ጥሪ ልሰናበታችሁ። ኢትዮጵያ በጀግኖች ልጆቿ ተከብራ ለዘላለም ትኖራለች። ሞት ለኦሮሞማው ፋሽስት ኮሎኔል! ነጻነት ይልቃል ነኝ ከሰሜን አሜሪካ። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? የቁርጥ ቀን ልጆችና የድል አጥቢያ አርበኞች በንጽጽር ሲታዩ ትላንት ለኢህአፓ ድጋፍ ሲሰጡና ከዚያም በፊት የድርጅቱ አባል ነበር እያሉ ሲተርኩ ቆይተው ዛሬ ለደርግ ጦረተኛ መኮንን ጋሻ ጃግሬ አስተናጋጅና ዘበኛ ሆኖ ሲያሸረግዱ አየናቸው። መጠየቅ መወያየትና መሞገቱ ቀርቶ ማስተናገድ ዘበኛ ሆኖ በር መቆምንና የድሮ ጓዶቻቸውን ከርተው ድሮ የሚጣሏቸውን ደርጎች ወግነው ሌላ ኮት ለብሰው አየናቸው። ወይ ዘመን ከግንቦቴዎች የተቆረጀች ስልት ተጠቅመው ገንዘብ ብቻ አዋጣ ብለው ምንም ሳይወያይና ጠይቆ ሳይረዳ ገንዘብ በጨረታ እንዲያዋጣ ወስነው ታዳሚውን ሲያጣድፉ ታየናቸው። ዛሬስ መስሏቸው እንደዚህ አደረጉ። ነገስ አማናኝ ብቻ የከርሞ ሰው ይበለን ነገም ያው እንደዛሬው ቆታቸውን ብቻ አይደለም ቆዳቸውን ቀይረው ካሸናፊው ጋር ተሰልፈው እናያቸዋለን። ወጣም ወረደ ከልኩ ያልፈምና ልካቸውን ለማያውቁ ህሊና ቢሶች ጊዜ ማጥፋት ያለብን ጉዳይ ባይሆንም ቅሉ በትንሹ እፈሩ ህሊና ግዙ ብሎ ማለፉ አይከፋም ብዬ ነው ደብዳቤን በእነርሱ የጀመርኩት። በንጽጽር ግሞችን ግን ብለን ትኩረት መስጠት ያለብን ግን አሁንም ጊዜያችን ቁም ነገራችን ገንዘባችን ዕውቀትና ክብራችንን ያገኙ ዘንድ ለሚገባቸው ያገራችን የቁርጥ ቀን ልጆች ቢሆን ይሻላል ባይ ነኝ። ጊዜ አመጣውን ጊዜ ራሱ እስከሚነደው ድረስ ቆመው ለሚጠብቁ ጅሎች መጨነቁ በራሱ ራሱን የቻለ ዕዳ ሆኖብን ተቸግረናልና ታሪክ ይፍረደን። ፋኖ ተሰማራ ውጋ በለው ብለህ ባንዳና ሆዳሙን አድርባዩን ጥለህ ወደፊት ተራመድ እለፈው ፈሪውን ይቻላል ማቸነፍ ጊዜ ያመጣውን። ፋና ወጊ አርበኛ ነጻነት ነው ቃሉ እስኪ ደስ ይበለን ፋኖ ፋኖ በሉ። ያገራችን የቁርጥ ቀን ልጆች የሚታገሉት ለስልጣን ላጉል ውዳሴ እና ዝና ሳይሆን ለነጻነት ለዜጎች እኩልነት ለሀገራቸው አንድነትና ሉዓላዊነት ነው። ለድል አጥቢያ አርበኞች ደግሞ ነጻነት እኩልነት ፍትህና ርትዕ ከግስ እርባታ በላይ ዋጋ የላቸው። ለዚያም ነው ትናንት ከኛ ጋር አይተናቸው ዛሬ ከጠላት ጋር ተሰልፈው የምናያቸው። የሀገራችን የቁርጥ ቀን ልጆች በሀገራቸው አንድነት በህዝባቸው ሉዓላዊነትና ነጻነት ላይ አይደራደሩም። ተስፋቸውና እምነታቸው የሚያጠነጥነው አንቱ በተባለው ህዝባችን እንጂ ወንዝ በማያሻግር የባዶ ስሜትና ተስፋ መጦዝን በመረጠ መንጋና ግብዝ ግለሰቦች ላይ እንዳልሆነ መታወቅ አለበት። አሁንም በትግሉ ላይ እምነትና ጽናት ያላቸው ሀገራችን የቁርጥ ቀን ልጆች በፋኖ ተሰይመው ይቻላል እያሉን ነው። የድል አጥቢያ አርበኞች በሌላ በኩል ባይቻልስ ሌላ ምን አማራጭ አለ ከመጣው ባለጉልበት ጋር ከመሰለፍ ባሻገር ሲሉ ያማርታሉ። በመሰረቱ ትግል በቀነ ቀጠሮ ድል በሰጠው የጊዜ ሰሌዳና ምኞት የሚያልቅ ጉዳይ አይደለም። ትግልን በእንደዚህ አይነት ስሌት የምናይ ሁሉ በትግሉ ዓለም በርክተን አናውቅም። ፋኖዎችም ከዚህ ነው መማር ያለባቸው ባይ ነኝ። የጀመረ ሁሉ አብሮ የጀመረውን ትግል አብሮ ሊጨርስ የማይችል መሆኑን ለማወቅ ታሪካችንን ማወቅ የግድ ይለናል። ከኛም ሆነ ከሌሎች የትግል ታሪክ ተምረን የሀገራችንን የቁርጥ ቀን ልጆች የእምነት የጽናትና የጀግንነት ምንጮች መሆናቸውን ተረድተን የነርሱን ፈለግ መከተል የግድ ነው። የድል አጥቢያ አርበኞች ግን አመላቸው ሌላ ነው። መርህ፣ ሞራል፣ የመንፈስ ጽናትና የትግል ወኔ የላቸውም። የዓላማ ጽናትን የሚተረጉሙት በክትርነት በኋላ ቀርነትና ሞኝነት ሲሆን ግፋቢል ያለፈበት ርዕዮተ ዓለም ነው ወደሚል ዘለፋ ይገባሉ። ዘለፋና ተራ ስድብ የግብሶች እንጂ የአዋቂዎች የምሁሮችና የጥበበኞች ሆኖ አያውቅምና ነው። ስድብ ለሰዳቢው እሾህ ላጣሪው ነውና ከግብዞች ጋር አተካራ መግጠም ጊዜን ማባከን ነው። የሀገራችን የቁርጥ ቀን ልጆች የትግላቸው መነሻ መሄጃና መድረሻው ኢትዮጵያን ነጻ ማውጣትና ለሚቀጥለው ትውልድ ነጻና ጠንካራ ኢትዮጵያን ለማስረከብ ብቻ ነው። የድል አጥቢያ አርበኞችና ግብዞች እኔ ለኔ እንጂ ለሀገር ለህዝብና ገና ህልው ላልሆነ ትውልድ ምን አገባኝ ከሚሉ እሱንና ራስ ወዳድነት ስሜት ስለሚነሱ አርቆ የማሰብ የማስተዋልና የጥበብ ሥራ የሚባል ነገር እንደ ሰማይ የራቃቸው ግብዞች መሆናቸውን እናውቃለን። ያድርባይ እስሙ ይሰበር ያርበኞች ሞራል ታድሶ ይከተል ድል ለኢትዮጵያ ህዝብ መይሳው ነኝ ከምዕራብ አሜሪካ
ሰላም ጤና ይስጥልኝ ውድ የፍኖተ የሃፓ ራዲዮ አዘጋጆችና አድማጮች ሁሉ እንደምን አመሻችሁ ውድ አድማጮች ሆይ ማጅስ ሁላችንም የድራማው አካል ብንሆንም በውስጡ እየኖርን እንደምናውቀው ሁሉ ያደግ የተባረው የገሰኞች ፓርቲና የዘረኞች መፍለቂያ የሆነው መንግስት አሃዱ ሰብሎ ከተመሰረተበት ጊዜ ጀምሮ አመጣጡ አላማውና ግቡ አሻሽሮና አስተካክሎ አገር መምራት ሳይሆን የከፈለው ነው አጋ ከፍሎ አማራን አጥፍቶ በተለይ ሁለቱ ክልሎች ማለትም ትግራይና ኦሮሚያን በቁጣኝነት የራሳቸው ብቻ የሆነች አገር ፈጥሮ የኢትዮጵያን ታሪክ ቀብሮ ለመኖር ይመቻቸው ዘንድ አማራን በአማራ ማጥፋት አጀንዳ ካረቀቁ በኋላ እዛው ተወልዶ አማርኛ ጠንቅቆ የሚናገሩትን ባዕዴን ወያኔ ተፈጠሩ። ወያኔዎችም ራሳቸውን እንደ ፍየል ሙክት ኮሎኔሉ ቀጠቀጣቸው። ዛሬ ይህ ድርጅት ለነዚህ አጥፊ ዘረኞች መሳሪያ አትሁኑ ሲባሉ አልሰማንም ብለው የአማራ ህዝብ ቀንደኛ ጠላቶችን እስከ ቤት ድረስ መርተው በመምጣት ወይም ኑ ብለው ከገዳይ ቡድን ጋር ተባብረው እያስፈጁ ይገኛሉ። ያመነ ይህንን ተማምኖ የመጣው ሰራዊት በሰሰት መንግስት ሆኖ በህዝብ ጫንቃ ላይ የተወዘፈው አስተዳደር በባዕሪም በጎች ላይ የለመደውን አስፈራርቶ መግዛትና አንገት ማስተፋት አስተዳደር ሃ ብሎ የጀመረው የአማራ መሬት ዳሩን ለጎረቤት አገሮች ውስጥ መስጠትና ማሃሉን ወደ ትግራይና ቀሪውን ወሬት ወደ ኦሮሚያ ለማስከፈል ለማካለል የተያዘውን ሰፊ እቅድ የበጎቹ ስብስብ የሆኑት ባዕዴኖች ሲያስፈጽሙ ቢቆዩም ዛሬ ግን እንዲህ አይነት ጫዋታ የማይገባቸው አንበሳዎቹ ፋኖቹ ለዘረኞቹ አጀንዳ እንቅፋት መሆናቸውን ራሳቸው ብልጽግናዎች ወይም ብልግናዎች ለማመን ተገደዋል። ይህ በእንዲህ እንዳለ ዛሬ ፋኖን ብቻ ሳይሆን መላውን ህዝብ ሁሉ ያስቆጣው አንዱ አጀንዳ ይህን ያህል አብይ ወያኔዎቹ በላይ ሆኖ ራያና ወልቃይትን ከአማራነት ወደ ትግሬነት ካልተካለሉ እያለ እንቅልፍ ያጣበት ምክንያት ሁሉ ለሁሉም ግልጽ እየሆነ ቢመጣም ለምን ይህ ሰው ይህንን ያህል አምሮ አማራን ህዝብ ታገለ ለሚለው ጥያቄ መልሱ ምናልባት የራሱ የሆኑ ምክንያቶች ይኖርታል ቢባልም በኔ ግምት ግን እግዚአብሔር የስልጣን እድሜውን ጭራሽ ህይወቱን ሊያሳጥረው ሲፈልግ ነው ብዬ ገምታለሁ። እንግዲህ በየጊዜው ከሽግግር ውጪ ድንገት የሚመጡ ካሉ የግድ የስልጣን ገደብ ወይም እንደ ጽንፍ አመጸኛ ፈረስ ጠበቅ ያለ ሉጋም እንዲኖረውና ይበልጥ በህዝብ ተወካዮች ህግና ደንብ መሰረት ስልጣኑን ለሚከተሉ የማስተላለፍ ስርዓት እንዲኖር ህግን መደንገግ የግድ ያስፈልጋል። እንግዲህ ጠንካራና ጠበቅ ያለ ህገ መንግስት ካልተደነገገ በስተቀር በየጊዜው የሚፈራረቁ የብሔር ጎረብሳዎች መፈንጫና መጫወቻ እየሆነን መቀጠላችን አይቀሬ እየሆነ መሄዱ አልቀረም። ስለዚህ ከእንግዲህ አሁን ጠንከር እያለ ይሄ ያደባለው የፋኖ ትግል ተቀላቅለን ለውጡን በቅርበት እየደገፍን ትግሉን ለጊዜያዊ የሽግግር መንግስት ጋር መያያዝ ትልቁ ስራ መሆን ያለበት ብዬ አምናለሁ። ከሰው በላይ ከእግዚአብሔር በታች የሆነ ህገ መንግስት መመስረት ይሆናል የሚጽኑ እምነት ይኖረኛል። ይህ ካልሆነ ከሞላ ጎደል ብሔረተኞቹ ዘረኞችና አግራፍራሾች ሁሉም በስም ይለያዩ እንጂ በተግባር አንድ ስለሆኑ በአንድ ላይ ሁሉም በህዝብ ክንድ ድባቅ ከመታት አያመልጡም። መቼስ ይህንን ሁሉ የብልጽግና አስመሳይ መደሪዎች የመንግስትን ጉድ ጌታ እድሜ የሰጠ ሁሉ በቅርብም ሆነ በህይወት ኖሮ ማየቱ አይቀርም። ነገር ግን እነዚህ ላይ ይህ አይናችን እያየ አገር እያጠፋ ያለው መንግስት ተብዬ ብዙ ዜጎችን በአፈቅቤነት ቢያሳስትም ከቀን ወደ ቀን ከስተቱ ተምሮ የውሸት ተደመሩ ወጥቶ ልብ ገዝቶ ምንም እንኳን ማድረግ ቢያቅቶ እንኳን አርፎ ይቀመጣል። ጭራሽ እውነት ዘወር በማድረግ በ ከፈታቸው የተሸነፉ ዜጎች በብዛት የሚታዩት በአማራ ክልል ይሆናል ብዬ ገምታለሁ። ሌሎችም ባለማወቅም ሆነ በማወቅ በተለያዩ ዓለም በተለያዩ በተሳለሉ ለምን የሃይማኖት አባቶች ለዚህ በገሃድ ለተጋለጠ ጭፍጨፋ ዘረኛ መንግስት መሳሪያ ለመሆን መረጡ። ለምሳሌ የላሊበላው አባ ኤርሚያስ በህዝብ ዘንድ የነበራቸው ታላቅ አክብሮት ወደ ጎን ትቶ አብይ በዘር ገመድ አስሮ የላካቸውን የመከላከያ ስም ለያዘ ወታደር ጥብቅና ለመቆም ሞከሩ። እዚህ ላይ ምናልባት አባ ተለምነው ወይም ተገደው ሊሆን ይችላል። ያም ሆነ ይህ ቄሶቹ የደፉት ቆብ የውሸት ካልሆነ በስተቀር እንዲህ አይነት አስቸጋሪ ውሳኔዎች በገጠማቸው ጊዜ ባጭሩ ሌላው ቢቀር አገርን ለጊዜያዊ ጥቅምና ቅንጡ ህይወት አልዋሽም ብለው እንደ አቡነ ጴጥሮስ ውድ ህይወታቸውን ለኢትዮጵያና ለሃይማኖታቸው ሲሉ በስቅላት የተሰዉትን ማስታወስ አንድ ነገር ነው። እንግዲህ እግዚአብሔር ሰው ማለትም እንዲህ ነውና በተለይ አማራ ተወላጅ የሆናችሁ ቄሶች የዘር አጥር በሌለበት ዘመን የተወለዱ ታላቅ የሃይማኖት አባት ናቸው። እንግዲህ ያሁኑ ዘመን ቄሶች ግን ከዶቼ ሞሶሎኒ በላይ አማራን እያጠፉ ላለው መንግስት መከታ ሆናችሁ ቄሶችም ሆናችሁ ሌሎችም አንዳንድ በተለያዩ ምክንያቶች የተሸነፋችሁ የአማራ ተወላጆች ይህንን ታሪክ ይቅር የማይለውን አደርባይነታችሁን አቁማችሁ በድሮንና በጀት ከሚጨፈጨፉ ህዝብ ጋር አብራችሁ መከራውን ብትካፈሉ ለታሪክና ለራሳችሁም ለቤተሰቦቻችሁ ሁሉ ምህረት ታገኛላችሁ። አለዚያ ይህ ክህደታችሁ የሚያስከትሉ ኪሳራ ምን ጊዜም አትወጡትም። አሁን ጊዜው እንኳን ለእናንተና ለብልጽግና ለብልግናም ቢሆን ፊቱን አዙሯል። አንዳንድ ጊዜ ታሪክ ራሷን ትደግማለች ሲባል ውሸት ይመስል ነበር። ነገር ግን አይደለም። ይህ አባባል እውነት መሆኑን የተረዳሁት ድሮ ዘመን ንጉስ ቴዎድሮስ ቄሶቹ ከትግሪዎቹና ከእንግሊዞቹ ጋር እያበሩ ስላስቸገሯቸው ህዝቡም ሰርቶ እንዳይበላ ግብርም ሃይማኖትን አባስቶ እየሰበኩ ችግር ማስጠራቸው ቢመክሯቸው አልሰማ ሲሏቸው ብዙ ቄሶች ንጉሱ ገሏቸው አስገድሏቸዋል ይባላል ተብሎ ሲወራም የነበረ ታሪክ ዛሬ ላይ ሆነን ስናስታውስ ያለፈውን ነው ለማመን ተገደድን። የዛሬዎቹም አንዳንድ ቄሶች ከዛ በባሰ መልክ የወገኖቹን ገዳይ እግርስ ሲወድቁ ለማየት በቃን። መስቀሉን ተሸክመው ለሰይጣን ሲሰግዱም አየን። ብቻ በተገላቢጦሽ ዓለም ላይ ከሚኖሩ ሆድ አደሮች ይሰውረን ሲሉ የመልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢሃፓ የሬዲዮ ስርጭት ኢትዮጵያ ነጻነቷና ሉዓላዊነቷ የተደፈሩባትና የተዋረዱበት ዘመን ላይ ትገኛለች። የኢትዮጵያ ሉዓላዊነት በሱዳን፣ በሻቢያ፣ በደቡብ ሱዳን፣ በሰሜን፣ በሶማሊያ፣ በፑንትላንድ በሚባለው እየተደፈረና በየጊዜው እየተሸረፈ እየተወሰደ ነው። ባለፉት 33 ዓመታት በፋሽስቱ ወያኔ፣ ለ27 ዓመታት በፋሽስቱ የሮማ ቡድን፣ ላለፉት 5 ዓመታት የኢትዮጵያ ዳር ድንበር ተደፍሮ አርብቶ አደሮች እንዲፈናቀሉ ተደርጓል። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ 40 ኪሎ ሜትር ዘልቀው በመስፈር ኗሪዎችን ሲያሸብሩ ተጨባጭን ሀቅ በማጭበርበር እያስተባበለ እንጂ ምንም አይነት ነገር ሀገር የማስከበር እርምጃ አለመወሰዱ ራሱን ብልጽግና እያለ የሚጠራው ፋሽስታዊ ቡድን ኢትዮጵያን አፍርሶ አዲስ አገር ለመመስረት ስለሆነ ከየትኛውም አቅጣጫና ቡድን በሚሰነዘር ከማስተባበር አንስቶ እየደገፈ መሆኑ ተደጋግሞ እየታየ ነው። በዚህ 5 ዓመት ኢትዮጵያ ከመንግስቱም በከፋ ሁኔታ እየተሰረቀች እየተመዘበረች፣ ባንኮቿ እየተዘረፉ፣ የከተማ መሬቶች በአገዛዙ ከፍተኛ ጋድሪዎች እንደግል ንብረቶቻቸው ሚቸበቸቧቸው ናቸው። ኢትዮጵያ መንግስት አልባ ከሆነች 33 ዓመታት ያለፏት ሲሆን ያለፉት 5 ዓመታት ግን በመንግስት ስም የሚነግድ ሽፍታ፣ አሸባሪ፣ ጽንፈኛ ፋሽስታዊ ቡድን በስሙ የነገደ የማትገደለውን ኢትዮጵያ ያጠፋ አገሪቷን እንደቆም ከብት ብልጫ ለከፈለ የሽጣት መሆኑ ሲታሰብ ባለም አቀፍ ደረጃ የገዛ ሀገራቸውን እየሸጡ ከሚገኙ ቀዳሚ አምባገነን ቡድኖች ተርታ ሰልፍ እንደሚይዝ አያጠራጥርም። ቀደም ባሉት አመታት በብቸኝነት የኢትዮጵያን የውስጥና የውጭ ፖለቲካና ኢኮኖሚ ተመራና ታስፈጽም የነበረችው አሜሪካ የነበረች ሲሆን ባለፉት 5 አመታት ግን የተባበሩት አረብ ኤሚሬትስ ፋሽስቱን የኦሮሞ ጽንፈኛ ቡድን በስስ ጎኑ በመግባት ለአገር ሻጩ ውርጋጥ ኮሎኔል በግሉ በቢሊዮንና በተለያዩ ጊዜያት ደግሞ በሚሊዮኖች የሚቆጠሩ ዶላሮች እየሰጠች የአባይ ግድብን የተመረጡ የሪፐብሊካን ጋርድ ወታደሮችን ኮማንዶዎችን ወዘተ መግዛቷ ያደባባይ ምስጢር ከሆነ ሰነባብቷል። እንደ ባዶ በርሜል የሚወሻከተው ወሮ በላ ኮሎኔል መናፈሻዎችን ሲያስገነባ ለግንባታ የፈሰሰውን ገንዘብ ምንጭ ማንም ሊጠይቀው እንደማይችል የደነፋው የቤተ መንግስት ግንባታንም የገንዘብ በተመሳሳይ ደግሞታል። የብድር ቆልሏን በመጠኑም ቢሆን መፈል የተሳናት አገር እንዴት ከተለያዩ ሀገራት የጦር መሳሪያዎችን መሸመት ቻለች ለሚለው ጥያቄ ለሀገር ሽያጭ ከኤሚሬትስ የሚገኘው በሚሊዮኖች የሚቆጠረው ዶላር እንደሆነ መገንዘብ አያዳግትም። ከዚህ በመነሳት የሚገነባው ቤተ መንግስት ለኤሚሬትስ ፈላጭ ቆራጭ መፈላሸሻነት ለመሆኑ መጠራጠር ከግብዝነት ያስቆጥራል። የአማራ ልዩ ኃይልን በተለይ ደግሞ ፋኖን ትጥቅ የማስፈታት ዘመቻ እንዲከፈት የተደረገው የኤሚሬትስን ቀኝ አገዛዝ በትጥቅ ትግል እስከ መፋለም የሚደርስ ትግል ያካሂዳሉ ተብሎ ስለተሰጋ ለመሆኑ አያጠራጥርም። ለዚህም ነው ፋኖ መሆን አረበኛ መሆን ይህ ካልተቻለ ፋኖን በብዙ ረገድ መደገፍ የኢትዮጵያ አንድነትን ለማስከበር ሊደረግ የሚገባው መስዋዕትነት የሚሆነው። ዛሬም ቢሆን እንደ አርበኞቹ አያቶቻችንና አባቶቻችን በፋኖ እየተደረገ የሚገኘውን አገርን የማዳን የአርበኝነት ተጋድሎን በመድገም የዘመኑን ቅኝ ገዢዎች ቅስም መስበርና ወራሪዎችን ማሸነፍ ይቻላልና የፋኖን አንድነት የማጠናከሩ ዘመቻን ሁሉም አገር ወዳድ ሊሳተፍበት ይገባል እላለሁ። ሌላው የባህር ጠረፍ ሳይኖር ባህር ኃይል የማደራጀትና የማስመረቅ ዘመቻ በስልትና በጥናት የተደረገ ነው እላለሁ። በዚህ ወቅት እየተደለቀ የሚገኘውን የአሰብ የጦርነት ድለቃ ኤሚሬትስ በቀይ ባህር ላይ የበላይነቱን ለመያዝ ካላት ቅዠት ጋር የተያያዘ ነው። አንዳንድ ተላላዎች እየደጋገሙ በእባብ የሚነደፉ የፋሽስታዊ ዘረኛ ቡድን ለመቃወም በሚከሰተው በአሰብ ጦርነት የጠላት የጠላት ወዳጄ ነው በሚለው ነጠላ በመጥቀስ ሻቢያን ደግፎ መቆምን ሲመክሩ ያየው ነኝ። ፋሽስትን ለመጣል ከሌላ ፋሽስት ከሻቢያ ጋር መሰለፍ የትግላችንን ትርጉምና ግብ ያምታታልና በዚህ ወቅት የትኛውም የውጭ ድጋፍ ሰጪ ኃይል የራሱን ተጽዕኖ ለማሳደር እንጂ የኢትዮጵያ አንድነትን ለማስከበር የሚቆም አይገኝምና የፋኖ ጥንካሬ በሐቅ መታገል የአገርንና የሕዝብን ጥቅም ክብር ማስከበር በተለይም እየተገፋ የሚገኘውን የአማራ ሕዝብ ክብርና ነጻነትን ማስረገጥ ግዙፍ የድጋፍ ምንጭ ነው ላለው። ስለዚህ የሚጠበቀውን ትግል ከመጣንበት እጅግ የከፋና የተወሳሰበ ሊሆን ስለሚችል እየተፋለሙ መደራጀት እየተደራጁ መፋለምን የግድ ይላል የሚል ሐሳብ አለ ሲሉ መልእክታቸውን ያደረሱን ታመነ በቃሉ ከሐዋሳ ናቸው። አስቀድሜ የከበረ ሰላምታዬን ለሁላችሁ ማቀርባለሁ። ተወዳጁ የአርብለቱ የፍኖተ ዲሞክራሲ ሬዲዮ የአድማጮች ደብዳቤ ስርጭታችሁ አፍቃሪ ነኝ። አሁን ራሴን ካዳማጭነት ወደ ደብዳቤ ጻፊነትን ማሳደግ እንደሚገባኝ አመኘ ነው ይቺን ደብዳቤ የላኩላችሁ። ለህዝብ ጆሮ ይጥቅማል ካላችሁ ብታሰሙልኝ ደስ ይለኛል። በደል አበጽን ይወልዳል አመጽ ደግሞ ደንቃራ የሚሆንበትን ህግና ስርዓት እንዳልነበር አድርጎ ይነዳል። የሰው ልጅ ዝንታለሙን ይኖረው በእንዲህ አይነት መንገድ ሲሆን ወደፊትም ይህ አካሄድ የሚቀየረው ፍትህ ከሰፈነ ብቻ ነው ብያምናለሁ። በተለይ አምባገነኖች ህግን ትክክል ላልሆነ ዓላማ ሲጠቀሙበት የፈለገው ይምጣ ብሎ የተበደለው ሰው ወይም ህዝብ ከህጉ ጋር መጋጨቱ አይቀርም። ሀገር ሰላም የሰፈነባትና ህዝቡም ሰብአዊ መብቱ የተከበረለት ከሆነ ሰዎች ህግን ወይም ህገ መንግስታቸውን አይፈታተኑም። በአንጻራዊ መልኩ እንናገራለን እንጂ እንዲያው ለነገሩ እንዲህ ፍጹም ሰላሙ የተጠበቀለትና መብቱ የተከበረለት ህዝብና ሀገር በህልም ውስጥ ካልሆነ በስተቀር በእውን ስለመኖሩ ደፍሮ መናገሩ ይከብዳል። ፍትህና ዲሞክራሲ የሰፈነባቸው ናቸው የሚባሉት የአሜሪካና አውሮፓ ሀገሮች ቢከፍቷቸው ተልባ የሚባሉ ናቸው። የኛ ኢትዮጵያችን ከህግ መከበር መስመር የወጣችው መቼ ነው ብሎ ከመጠየቅ ይልቅ መቼ ነው ህግና ስርዓት የሚያከብር መንግስትና መሪ የሚኖራት ብሎ መጠየቁ የሚበጅ ይመስለኛል። ሁሌም ህግን የሚጥሱት አምባገነኖች ናቸው እንጂ ህዝብ የሆነበት ታሪክ አልሰማሁም አላነበብኩም። ድሮ አንድ አምባገነን ኢትዮጵያ ንጉስ ጦርነት ሲያምራቸው መሬት በጦር ይወጉ ነበር የሚል ወሬ ሰምቻለሁ። አሁን ደግሞ ሀገራችንን በቋንቋ ሸንሽኖ ጦርነት የሚያድል መንግስትና መሪ ዘመን ላይ ደርሰናል። የጦርነቱ ደላ በድጋሚ አይታደላቸውም ብሎ በድፍረት መናገሩ ቢከብድም የትግርኛ ቋንቋ ተናጋሪው የትግራይ የመጀመሪያው የግፍ ገፈት ቀማሽ ሆኗል። ቀጣዩ ተረኛ የሆነው የአማርኛ ቋንቋ ተናጋሪው የአማራ ህዝብ መሆኑን በተግባር አሁን ላይ እያየነው ነው። ግልገል ፋሽስቱ አብይና የግፉ ተባባሪና አስፈጻሚ ሆነው ብልጽግና በአመጽ እስካልተወገዱ ድረስ ቀጣዩ የጦር ሰለባ የሚሆነው ማንኛው ቋንቋ ተናጋሪ ህዝብ እንደሚሆን መገመቱ ቢያስቸግርም የጦርነቱ ጉዞ የማይቆም መሆኑን አስረግጦ መናገር ግን ይቻላል። የብዙ አገር ህገ መንግስት ፍጹም ድንቅና ፍታዊ ሆኖ ተውቦ ነው የሚጻፈው። የደላቸው ደግሞ ህጉን በወርቅ ቀለም ይጽፉታል። ምናልባትም እንደ ወርቅ በእሳት የተፈተነ ህገ መንግስት ነው ብለን እንድናስብ ይሆን? በወርቅም ተጻፈ በቀለም መሰረታዊ ቁም ነገሩ የህጉ አንቀጾች ተገቢውን መልእክት ማስተላለፍ መቻላቸው ነው። እንደማንኛውም አስመሳይ አገሮች የኢትዮጵያም ህገ መንግስት አብዛኛዎቹ አንቀጾች ገነትን የሚወዳደሩ ሲመስሉ ጥቂት የሆኑ ግን አገርና ህዝብን የሚያምሱ የመርዝ አንቀጾች አሉበት። ለዚህም እኮ ነው በአገራችን ሰላምና ፍትህ ተጓድሎ ህዝቡ ወደ አመጽ የገባበት። በነገራችን ላይ ለኔ አመጽ ማለት ህዝብ ጨቁኖ የያዘውን ህግ አለማክበር ወይም መጣስ ማለት ነው ብዬ ነው የማምነው። ሌላም ሆዴ ባሰው እንደኔ እንደሚያምን ይገባኛል። በተቃራኒው ደግሞ ህግን መጣስ እንደ ኃጢአት የሚቆጥሩ ሰዎች መኖራቸውን አልጠራጠርም። ጥቂት ጭቁን የዋሆች መሃላቸው ቢገኙም አብዛኛዎቹ ህግ መጣስ የለበትም የሚሉ ሰዎች ህጉን አግብጠው ለግል ጥቅማቸው የሚያውሉት አምባገነኖች እንደሆኑ አያጨቃጭቀንም። እንዲህ አይነቱ ፈሪጥ በመንግስት ውስጥ ብቻ ሳይሆን በፖለቲካም ድርጅቶች፣ በተለያዩ ማህበሮችና በሃይማኖት ተቋማትም ውስጥ እንደሚከሰቱ ማወቁ የግድ ይላል። በንጉሱ ላይ ስናምጽ ነፍሰውት የነበረውን ህገ መንግስታቸውን አሽቀጥረን እንደጣልነው የማይዘነጋ ነው። ደርግም የነደፈውን ህገ መንግስት አልቀበልም ባለው ህዝብ ሊገረሰስ በቅቷል። የዛሬው ባለተራ የግልገል ፋሽስቱ አብይ አገዛዝ ከወያኔ የወረሰውን በቋንቋ ላይ መሰረት ያደረገ ህገ መንግስቱን አልቀይርም ብሎ ፍትህን፣ ሰላምንና ዴሞክራሲን አሽመድምዶ በመጓዝ ላይ ነው። ጉዞው ግን በተደላደለ መንገድ ላይ እንዳልሆነ እያየነው ነው። የግልገል ፋሽስቱ አብይ የግፍ ስርዓት ሊያከትም የቀረው አንድ ሐሙስ ብቻ ነው። ምናልባት ይህ አባባሌ የአብይን አፍቃሪዎች ሊያስደስት ይችላል። ቅር ቢላቸውም ባይላቸውም የግልገል ፋሽስቱ አብይና ብልጽግና አገዛዝ መቀመቅ ይወርዳል። የጥቁሮችን የሰውነት መብት ለማስከበር ጥቁር አሜሪካዊ ማርቲን ሉተር ኪንግ የአሜሪካን ህግ በመስበር የ1964 የሰብአዊ መብቶች ህግ ኮንግረስ እንዲጸድቅ አድርጓል። ህንዳዊ ማህተማ ጋንዲ የእንግሊዝን ቅኝ አገዛዝ ህግ በሰላማዊ አመጽ በመቃወም ግንጥልጥሉን አውጥተው ህንድን ከእንግሊዝ እጅ ነጻ እንድትወጣ አድርገዋል። ማንዴላ የአፓርታይድን ስርዓት አስፍኖ የነበረውን ህግ በህዝብ አመጽ ሽረው ደቡብ አፍሪካን ነጻ አውጥተዋል። አጼ ቴዎድሮስ ህዝቤንና አገሬን ለእንግሊዝ ቅኝ ገዢዎች አላንበረክክም ብለው ተሰውተዋል። አጼ ምኒልክ ኢትዮጵያ የጥቁር ህዝቦች የነጻነት ምሳሌ እንድትሆን ጀግንነታቸውን አስመዝግበዋል። ያ ባይሆን ኑሮ ኢትዮጵያችን የእንግሊዝ ወይም ጣሊያን ህገ መንግስቶችን ተሸክማ መከራዋን ታይ ነበር። የሚያሳዝነው ግን ኢትዮጵያችን እየፈራረሰች ያለችው በገዛ ጡት ነካሽና ከሃዲ ልጆቿ በተጻፈ ህግ በመታመሷ ነው። አምባገነኖች ሁሌም ህግ መጣስ የለበትም የሚል መከራከያ ያቀርባሉ ብለናል። መንግስቱ ኃይለማርያም፣ መለስ ዜናዊና የዘንድሮ ግልገል ፋሽስት አብይም ድርጅቶቻቸው በርካታ የፓርቲ አባላት እንዳላቸው ደጋግመው ሲናገሩ ሰምተናቸዋል። ባለተረኛው ግልገል ፋሽስት አብይ ህዝቡ እንዳመጸበት ያውቀዋል። የብልጽግና አባላት ቁጥር ሰማይና ምድር ቢገለባበጥም አሁን እያመጸበት ካለው የኢትዮጵያ በርካታ ህዝብ ቁጥር አይወዳደርም። ተቆጥሮ የተረጋገጠ ባይሆንም አባላቶቼ በሚሊዮን ይቆጠራሉ ሲል ተሰምቷል። ሰራዊቱን ተማምኖ ከስልጣኔ በአመጽ ልታነሱኝ ብትሞክሩ አትችሉም በማለት በኢትዮጵያ ከፍተኛ አብላጫ ቁጥር ካለው ህዝብ ጋር በትዕቢት ተወጥሮ እየተዋጋ አለ። በሱ ላይ የሚያካሂዱት ትግሎች በሙሉ ጸረ ህገ መንግስት ነው ብሎናል። አብይ ህገ መንግስትን መከታ አድርጎ ሊያሞኘን ይጥራል። ጥቂት የሆኑ ተላላ ግለሰቦችን ማስከተሏል። መንግስትን በህግ እንጂ ባመጽ ማውረድ ህገወጥ ነው ይሉናል። አመጽ ህግን የሚያከብር ከሆነ ጭቆኑ ህዝብ ምን ጊዜም ነጻ ይወጣም። አምባገነኖች ደግሞ ምኞታቸውን ለማሳካት ሁሌም ዴሞክራሲያዊ መስለው ነው የሚናገሩት። በመንግስት በማህበራት በፖለቲካ ድርጅቶችና በእምነት ተቋማት ውስጥ የሚሳፍሩት ህጎች ፍትህ አዘል ሆነው እንደሚጻፉ ይታወቃል። መሪዎቻቸው ሀቀኞች ወይም ስውር ደባስከሌላቸው ድረስ የተቀረጹት ደንቦች ተፈጻሚነታቸው ችግር የለበትም። ችግሮች የሚጀምሩት መልካሙን ህግ አምባገነን መሪዎች ለሴራቸው ለመጠቀም ሲፈልጉ ነው። የተመረጥነው በህዝብ ነው ይሉናል። ወልጋዳ አመራራቸውን ስንቃወም በቀጣዩ ምርጫ ሚተካን በህዝብ እስኪመረጥ ስልጣናችንን መነቅነቅ አትችሉ ቢሉናል። አገር አጥፊ መሪዎችን ለመለወጥ የምርጫ ጊዜ የሚጠበቅ ከሆነ ከምርጫው በፊት አገርም ህዝብም እንደሚጠፉ የቅንጣት ያህል መጠራጠር የለብንም። ለመሪዎች ክብር ብለን አገርንና ህዝብን ማዋረድ በፍጹም አይጠበቅብንም። ለዚህ ነው እኮ ፋኖ ሆ ብሎ በመነሳት በፋሽስቱ አብይ ህግ ላይ ማመጽ የቀጠለው። እና አምባገነኖች በዴሞክራሲ በህግ በስነ ስርዓትና በገለመሌ ምክንያቶች ስም የስልጣን እድሜያችሁን ለማስረዘምና የምትቋምጡለትን ሴራ እውን ለማድረግ አትድከሙ የምትባሉት። ዴሞክራሲ ለብዙሃን እንጂ በጣት ለሚቆጠሩ አምባገነኖች ልትውል አይገባም። አብይም ይወገዳል፣ ግፈኛ ህጎም ይንኮታኮታል። አምባገነንነትን ዴሞክራሲያዊ መልክ ለመስጠት ከሚሞክሩት አምባገነኖች ጋር መላተሙና ከትግሉ ጎራ ማስወገዱ የማንኛውም ኢትዮጵያዊ ግዴታ ነው። ለማይቀረው ድል እንዘጋጅ። ሲራክ ከሰሜን አሜሪካ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ድልም ሆነ ሽንፈት ውድቀት የበጋ መብረቅ አይደሉም። ግዛቸውን ተበቀው መሰረትና ምክንያትን ይዘው የሚከሰቱ ናቸው። በድንገት ወደቅ ተሸነፍ የለም ማለት ነው። ወያኔ ውድቀቱ ሲዘጋጅ በአብዛኛው በራሱ መቆየቱን ማመንታት ነው። ቀውሱ የመጣብኝ በየሐፋ የጥላቻ ቀስቀሳ የተነሳ ነው። ሌላ ጊዜ ደግሞ በውጭ የታጠቁ ኃይሎች ያመጡብኝ ነው ብሎ ሊያሳምንም ይቅበጠበጣል። ውድቀት ምክንያቱ ውስጣዊ ነው። ድክመትም ስህተትም ሊሆን ይችላል ማለትም እንችላለን። ትራዝነጠቆች የግሪኩን ፈላስፋ የፕላቶንን ትምህርት በተሳሳተ መንገድ ተገንዝበው የተከበረ ውሸት የሚል ፈሪጥ አላቸው። ለደግ ውጤት የሚዋሽ የሚሉት ነው። የትንፍጩ ዱቄቱን አምጪው አይነት ሲሆን ለጥሩ ውጤት ከሆነ ውሸት ክብር ያገኛል የሚል ነው። ስለዚህ የነዚህ አይነቶቹ ፖለቲካ ሁሌም ውሸት ነው። ገለው መካድ ማልቀስ ያልሰሩትን ሰራን ማለት የፈጸሙትን ወንጀል መካድ በንጹሃን ደም ታጥበው የህዝብ ታጋዮች መምሰል መማል መገዘት ከብዙ አመታት በፊት እንደሰማነው በውሸት ጎንደር ነጻ ወጣ ብሎ ማጮህና የዋሸነው ወያኔን ለማስደንገጥ ነው ብሎ መድረክ ኮሎኔሉ ሲለን እንደነበረው የሌለን ጦር አለን ብሎ ወገንን በአጉልና ባዶ ተስፋ መወዝወዝ ክብርና ስልጣን ፖለቲካ የሚመስላቸው ማለት ነው። በመሰረቱ በሐሰት ላይ የተገነባ ፖለቲካ የጅል ከመሆኑም በላይ ህዝብንም የሚንቅና የሚጎዳ ነው። ህዝብም በከፊልም ሆነ በአብዛኛው በእነዚህ እኩዮች ዋሾች ከተደናገረ በራሱ ላይ ውድቀትን ማምጣቱ የማይቀር ነው። በ1966 ዓ.ም ተመረጥ አብዮት ድላችንን የተቀማነው ከድርጅት አንጻር ደካማ ስለነበርን ብቻ ሳይሆን ደርጉ ኢትዮጵያ ትቅደም ዓለምንም ደም ሲል ያመኑት ስለነበሩ ነው። ለወታደሮቹ ጽጌረዳ አበባ የሰጡና ደርግ ስርየት ያመጣል ብለው ያመኑ አመነታን ለአረመኔዎች ሰጥተው ራሳቸውንና ትግላቸውን ለውድቀት አጋልጠዋል። ውስጣዊ ምክንያቱ እንዲያውም መሰረታዊ ምክንያቱ ይህ ነው። የኩኔታ ወያኔ አዲስ አበባንም ሲይዝ ተደግሟል። ይህ ዘረኛ ቡድን አገርን ያስገነጥላል፣ ይጎዳል። የነመለስ እናት አገር ኤርትራ እንጂ ኢትዮጵያ አይደለችም በሚል ቅስቀሳ ቢካሄድም ይህን አሌ ብለው ወያኔን ልጆቻችን ብለው ወዩ መሌ ብለው ያቀፉ የአገራችንን ውድቀት ድልዳል ሰጥተዋል። የመጣውን አደጋ ሊከላከሉ የጣሩትን አዳክመዋል። ወያኔም ክቡርም የሚለውንና ባለጌም ውሸቱን ደርድሮ በስልጣን ሊበረክት ችሏል። ውድቀታችንን በራሳችን ላይ ማምጣታችን ባዳን ያመጡብንን ውድቀት አጅቦ ቆይቷል። ይባስ ብለው የሻዕቢያን የግንጠላ እርምጃም የደገፉ እንደነበሩ የምንረሳው አይደለም። ባለቤቱ ያቀለለውን አሞሌ እንዲሉም ሆነብን። በዘመነ ደርግ የውድቀት ሌላው ምክንያት ደግሞ የግራ ኃይሉ መከፋፈሉ መሆኑ አያጠራጥርም። ግራ ገብቶት ይላተም የነበረው የመኮንኖች ቡድን የህዝብ ትግል እያዋከበው ሳለ የተወሰኑ ምሁራን አጋር ሆነውለት መክረውት በጉልበትና በፍጅት የበላይነትን እንዲይዝ አድርገዋል። ክፍፍሉ የራሱ የሆነ ምክንያትና ማጠየቂያ ቢኖረውም ይህን ማስወገድ ቢቻል ኖሮ የደርጉ አገዛዝ ስልጣን ያጭር ጊዜ ይሆን እንደነበር ምንም አያጠራጥርም። ዛሬም ይህ ሐቅ አፍጦብን ይገኛል። ወያኔን ገፍትሮ ለመጣል የህዝብ ህብረት ብቅ ማለቱ ብስራት ቢሆንም ታጋይ ኃይሎች ነን ያሉት ግን ህብረት እንዳጠራቸው አለ። ውድቀት ከራሳችን ጠማማዎች የሚመጣም ነው። ወያኔ ሲጨንቀው የፖለቲካ ትኋኖች የተባሉትን ነፍስ ዘርቶባቸው ማንቀሳቀስ ጀምሯል። ቀደም የህዝብን ትግል ያደናቀፉ ወንጀለኞች ናቸውና ተመሳሳይ ስራ ዛሬ ከነሱ ወያኔ ይጠብቃል። በ1997 ምርጫ የወያኔ ሰርጎ ገቦች ማንዴላ እስከመባል ደርሰው የህዝቡን ተቃውሞና ትግል እንዴት እንደጎዱ መርሳት የለብንም። መሰሪዎችን መሪ ብሎ አጨብጭቦ የተቀበለው ወገን ለተከተለው ውድቀት ተጠያቂና ኃላፊም ነው። አላወቅንም አልሰማንም የሚያዋጣ የማይሆነው ደግሞ ስለ ተርጎ ገቦችና መሰሪዎቹ ስለ ወያኔ ጸረ ኢትዮጵያነት በጊዜ እየተነገረ አድማጭ በመጥፋቱ ነው። ዛሬም ትግላችንን የሚጎዱ ምንና እነማን እንደሆኑ እየተነገረ ጆሮ ዳባ ልበስ ብለው ያሉ ክፍሎች ሊከተል ለሚችለው ውድቀት ተጠያቂ ይሆናሉ እንላለን። ወያኔ የትግራይን ህዝብ ለእልቂት ሊማግደው ተነስተዋል በሚል ህዝቡ ከወያኔ እንዲርቅና ከኢትዮጵያ ህዝብ ጋር እንዲሆን ጥሪዎች ሲደረጉ ቆይተው ይህን አልሰማ በማለት ሰልፍ ከወያኔ ጋር አድርጎ ከቀጠለ ለሚከተለው አይቀሬና አስከፊ ውድቀት ተጠያቂዎቹ አልሰማ ያለውና ማጋጅ የሆነው ወያኔ ብቻ ናቸው። የጎንደር ጎጃም ወዘተ ህዝብ ታሪካዊና የጋራ ጸረ ወያኔ ትግል ከፈነዳ ጀምሮ ጠፉ ያልናቸው በጥባጭ ከሃዲዎች እንደ መዘጋይት ከየጉድጓዳቸው ብቅ ብለዋል ወይም ወያኔ አውጥቷቸዋል። ተልእኳቸው የህዝብ ትግል ላይ እሳት ማፍሰስና ማጥፋት ነው። ከፖለቲካው መድረክ ድራሻቸው ጠፍቶ የነበረውም በተለይ በባዕድ አገራት ከመቅጽበት ወደ መድረክ ወጥተው ኮሾ ፖለቲካቸውን ሊሸጡ መራወጥን ይዘዋል። ከገዛናቸው በራሳችን ትግል ላይ ውድቀት መጋበዛችን መሆኑን ማወቅም ግዴታችን ነው። የውድቀት ሰዋስውን መረዳት ከባድ አይደለም። የጠላት ጥቃትና የውስጥ ድክመትና ስህተት የሚያመጣው ነው። ኢህአፓ ለምሳሌ በደርግና አጋሮቹ በሽብር ተጠቅቶ ቢጎዳም ለደረሰበት ጉዳትም የራሱ ድርጅታዊ ይዘት ሙያተኛነቱን ትቶ በመዝረክረኩና በባዕድ ሰላዮችም ሊሰረግ በመቻሉ መሆኑን መካድ የሚቻል አይደለም። የውድቀት ዋና ዋና ምክንያቶች አሉ፣ መለስተኞችም መረሳት የለባቸውም። እየተካሄደ ያለውን ትግል ወያኔ በጨካኔ ሊያጠፋ መነሳቱ የሚጠበቅ ነውና ሊያስገርም የሚችለው ወያኔን የማያውቁትን ብቻ ነው። በትግሉ ላይ ያለው አደጋ ግን ወያኔና የምናውቃቸው ባዕዳን ጠላቶች ብቻ አይደሉም። መረሳት የሌለባቸው የህዝብ ጎራ አካል ነን ብለው ግን የህዝብን ትግል የሚሻጥሩትና የዴሞክራሲያዊ ሽግግር ፍላጎቱን ሊያከሽፉ የተነሱት ናቸው። ጠላትማ ሁልጊዜም ጠላት ነው። አስቀድሞ መምታት አሾክሾኪውን ነው የተባለው ሐቅ ሆኖ አፍራሾቹ በግልጽ ትግልና ልንጎዳ መጣን የሚሉ አይደሉምና ማንነታቸውን አውቆ ማጋለጥና መታገል ከውድቀት የሚያድን መሆኑ አያጠራጥርም። በምን እናውቃቸዋለን ሲባልም አንድ፣ የህዝብን ትግል ወደ ኋላ ጎትተው ሊከፋፍሉ የሚጥሩ ናቸው። ሁለት፣ አገር ወዳዶች ህብረት እንዳይመሰርቱ የሚሻጥሩ። ሶስት፣ ትክክለኛውና የሚፈይድ በህብረት ላይ የቆመ የሽግግር ሂደት እንዳይኖር ለማድረግ የሚንቀሳቀሱ። አራት፣ የህዝብን ትግል ማጅራት መቺዎችና ድል ለመንጠቅ ተፍጨርጫሪዎች ሆነው ሲገኙም ነው። ምከረው ምከረው እምቢ ሲል መከራ ይምከረው ይላሉ የአገራችን አዛውንት። ፈረንጅ ደግሞ ፈረስን ወደ ወንዝ መውሰድ ይቻላል፣ በግድ ማጠጣት ግን አይቻልም። ተመክሮ ተመክሮ አልሰማ የሚል ብዙሃን ሲያጋጥም ደግሞ እያንዳንዱ ህዝብ ያለው መንግስት የሚመጥነው ነው ወደሚል ነው የሚያመራው። ይህን መቀበል በህዝብ ለውጥ ፈላጊነት ላይ እምነት ላለን የሚዋጥ ባይሆንም አድርባይነትና ሆድን ማስቀደም ከሰፈነ ወደዚህ አይነት ድምዳሜ መገፋት የሚጠበቅ ሆኗል። ከአራዳው ደርግ ጀምሮ ዝምብም ገድያ ላውቃለን አይናውጣ ነፍሰ ገዳይ ጭምር ተራ ወንበዴ ነው ሊባል እስከሚገባው ወያኔ ድረስ ያየነው ህዝብን ለማደናገርና ለማታለል የማይፈነቅሩት ድንጋይና የማይናገሩት ውሸት እንደሌለ ነው። በዚያው ልክ ደግሞ በአደባባይ በጠራራ ፀሐይ የሚዋሹ የተቃዋሚ ድርጅት ነን ባይ መሪዎች አሉ። ጠባያቸው በተራ አድርባይነትና ሆዳምነት አልያም ደግሞ ከዚህ ባለፈም አስከፊነት ሊፈረጅ ይችላል። በጎንደር እንቅስቃሴው ወያኔን መናጥ ከጀመረ በኋላ የአማራ የኢትዮጵያ የሽግግር ወዘተ በሚል ወደ 10 የደረሱ ምንጫቸውና ድራሻቸው የማይታወቅ ቡድኖች አለን አለን ሊሉን ብቅ ብለዋል። እስከዛሬ የት እንደነበሩ ባይታወቅም አብዛኞቹ ህዝብን ለማደናገር ለስልጣን ሽሚያ ወይም በቀጥታ በወያኔ የተፈለፈሉ ናቸው። ይዞታቸው ቀፎ ስምሪታቸው መጥፎ ነው ማለት ይቻላል። በእነዚህ የሚደናገር ካለ ከገንዘቡ መለያየቱ ብቻ ሳይሆን በትግል ላይ ውድቀት የሚያመጣ መሆኑን ከወዲሁ መናገር የሚቻል ነው። جب تچوچو اندمی سبا سباو انزیم تراغ دات آمی تایم تال کرن بمیل قوامتو ککرچو شنفلم بیون لیوست جو یمتونا چو بتچب باش تگلو منم فایدا بیسا ستوار سو مادر گا کاتا چو بارود بمیل ایس بت لاندیم بک یالالو وشتا چو ایس لکن نا یالا سلفو تن اس سلف یال تواقو تن گتمن رتانو بمیل እየቀጠፉ ራሳቸውን ለስልጣን እያሸጋሸጉ ያሉ ናቸው። በእነዚህ ተታሎ መገኘት ትግሉን ለውድቀት መዳረግ ነው። ማ ላምባሏለበት ክምር ኩበት ለቀምንባዮች ጋር መባከን የህዝብን ትግል አሳልፎ ላወናባጆችና በትግል ላይ ነጋዴዎች ለሆኑ አሳልፎ መስጠት ነው። በእነዚህ ማተኮራችን ዛሬ ወያኔ እርቃኑን በወጣበት መስለው ተመሳስለው ሊተደቡት አሊያም የህዝብን ድል ሊቀሙ ያሰፈሰፉ ተኩላና ጅቦች በመሆናቸው ነው። የሌቫን ጠበቃ አብረሙቃ ተብሏል። የወንጀለኛ ረዳት ተባባሪ ወንጀለኛ ነው። በህግ የሚቀጣ ይህን መቼም ቢሆን መዘንጋት የለብንም። አጋዚ ሲገለን መሰሪዎቹና ቀደም የውስጥ አርበኞች የሚባሉት ደግሞ ለጠላት አሳልፈው ይሰጡናል። አንዱን አይቶ ለሌላው መጨፈን ውድቀትን ጋባዥ ነው። ዛሆች የጨረሰን የራሳችን ጠማማ ነው ማለታቸውን ጫና የምንሰጠው ወቅታዊ ሆኖ በመገኘቱም ነው። ነውናም ለውድቀት ማርከሻው ድልን አብሳሪው ህብረት ነው። ይህን ወያኔም ያውቃል። የህብረትን ጅራፍም እየቀመሰ ነው። የኢትዮጵያን አንድነት የሚጠሉ ኃይሎች ሁሉ ይህን መገንዘብ አልተሳናቸውምና ደንቃራ ለመሆን በመስጨርጨር ላይ ናቸው። ያሉትንና የሚንቀሳቀሱትን ያንድነት ኃይሎች በማጠናከር ፈንታ ቡድን ፍልፈላው የጠፈው ለዚህ ነው። ለመታገልና ለማስተጋል ሳይሆን የታጋዩን ኃይል ለመሸንሸንና በመጨረሻም ተወደደም ተጠላም ለወያኔ መጥቀምና ህዝባዊ ትግሉን ማሽመድመድ ይከተላል። ይህን መገንዘብ አለመቻል ውድቀትን ይጋብዛል። የመደራጀት መብት የሚገደብ ባይሆንም በወሳኝ ህብረት ጠያቂ ወቅት የኔ ቡድን የሱ ቡድን የራሴ ቻርተር የለም የሱ ቻርተር ብሎ መጓዙ ሲመረመር የጋራ ትግልን የሚጠቅም አለመሆኑ ክርክር አያሻውም። የወያኔ ተንኮልና ሸረባን ጠንቅቀን ለምናውቅ የሰሞኑ የቡድንና የሽግግር አማራጭ መብዛትም ብዙም የሚያደናግረን አይሆንም። ትግል ብዙ ጊዜ የሚጎዳው የራሱን በደም የተገበየ ቅርስ ቦታ ሰጥቶ መርገሙን ከጠጋው አዎንታዊውን ካሉታዊ አገናዝቦ መገምገም ሲያቅተው ነው። ግምገማ ለሚለው ወያኔ የገማ ይዘትና ትርጉም ቢሰጣውም ተመክሮን መገምገሙ ወሳኝ የህዝብን ቅርስና ትጥቅ ነው ሊባል የሚገባውና የሚችል ነው። በታሪክ ሂደት ብዙ ጊዜ ውድቀት ደርሶብናል፣ ሽንፈትም እንዲሁ። ተገለናል፣ ተሰቃይተናል፣ ተወረናል፣ ባንዳም ጨፍሮብናል። ለሀገር ተዋድቀንም ያገኘነው ትርፍ ውድቀትም ሆኗል። ሽንፈት ግን ወድቆ መቅረት ነውና ተነስተን ክብራችንን አስጠብቀናል። ወያኔ አዋርዶ አፍኖ ውድቀት ቢያመጣብንም ጊዜ ጠብቀን በመነሳት ይኸው ውድቀቱን በተራው አምጥተንበታል። አንሰራርቶ የሚነሳበት አከርካሪ አጥንቱ በሚገባ ተመቷል። እንደ መርዘኛ ባብ እየተጠመለመለ ጉዳት እንዳያደርስ ግን ከውድቀት ልንርቅ መቻል አለብን ማለት ነው። ማድረግ እንችላለን። ህዝብ ራሱን ካደጋና ውድቀት ጠብቆ በወያኔ ላይ የጀመረውን መራራ ትግል ከግብ እንደሚያደርስ ምንም ጥርጥር የለንም። የጋራ ትግላችን ይፋፋም፣ ኢትዮጵያዊ አንድነታችን ይጠንክር። Yeah, come on, I'm gonna go.
Thank you.